ፖድካስት የሚቀርብላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።
ይህ ወቅት ዓለማችን የአየር ንብረት ለውጥ የሚያስከትላቸውን የተፈጥሮ አደጋዎችን ከምን ጊዜውም በላይ ያስተናገደች ያለችበት ወቅት ነው። ይህንኑ መሰረት በማድረግ የዓለም ሀያላን አገሮች መሪዎችም ጭምር የተፈጥሮ ሀብት ጥበቃ ጉዳይን በታላላቅ ዓለም አቀፍ መድረኮች ላይ የመወያያ አጀንዳ ሲያደርጉ ይስተዋላሉ። ዘላቂ የተፈጥሮ ሀብት አያያዝና አጠቃቀም የአየር ንብረት ለውጥ የሚያስከትላቸውን የተፈጥሮ አደጋዎችን ለመቋቋም ቀዳሚው አማራጭ እንደሆነም በተለያየ ጊዜ የተሰሩ ጥናቶች ይጠቁማሉ። ሰላም ውድ አድማጮች፣ በዛሬው ዝግጅታችንም ልክ እንደ ካሁን ቀደሞቹ ፖድካስቶቻችን ከማህበረሰብ አቀፍ የተፈጥሮ ሀብት ጥበቃ ስራዎች አንዱ የሆነውን የተፋሰስ ልማት አተገባበር እንቃኛለን። ለዛሬው መርሃ ግብራችን ወደ ሲዳማ ክልል ዋንሾ ወረዳ ተጉዘንም የተፋሰስ ልማት ስራዎች ለግብርና ልማት ምቹ የአካባቢ ሁኔታ በመፍጠር እንዲሁም ምርታማነትን ለማሳደግ እያበረከተ ያለውን አስተዋጽኦ በሰፊው ዳሰን ተሞክሯቸውን እናጋራችኋለን። አብራችሁን ቆዩ። ከማህበረሰብ አቀፍ የተፈጥሮ ሀብት ጥበቃ ስራዎች አንዱ የሆነው የተፋሰስ ስራ የማህበረሰቡን ኑሮ ለማሻሻል እና ለግብርና ምርታማነት የሚኖረው አስተዋጽኦ የጎላ መሆኑን የዋንሾ ወረዳ DA2 ንዑስ ተፋሰስ ህብረት ስራ ማህበር አባላት እና የወረዳው የግብርና ባለሙያዎች ይናገራሉ። እንደተለመደው የዚህንም የተፋሰስ ህብረት ስራ ማህበር ውይይት ያደረግነው ማህበሩ ባሰራው የራሱ ቢሮ ነው።
አንግዶ አየለይት አየለይት
በቅድሚያ የህብረት ስራ ማህበሩ ሰብሳቢ አቶ አየለ ላሊማ፣
የተፈጥሮ ሀብት ውድመት ለመቀነስ ነው ብሎም ለመቆም ልቅ ግጦሽ ነው ለመቆጣጠር ወይም ቅድም ሚና እና የጋራ የሆኑት የተፈጥሮ ሀብት የሰው ሰራሽ እና ሀብቶች በዘላቂነት በኩልነት እና በማልማት ለመጠበቅ ነው። በመካከል ለማስተዳደር እና ተጠቃሚዎች አሰራሪ እና የአካባቢ መራቆትን እየተፈጥሮ ሀብት እና መመናመን ለመከላከል እና የህዝብ ህይወት ሀብትን ለመጠበቅ እና የውሃና ማልባት የሙቀትና አልቂ ጋዞች ልክ ለመቀነስ ወይም የመሬት ማምረት እና ተጠብቆ ለመጪው ትውልድ እንዲስተላለፍ እና ለስብል ለእንስሳት ሀብት ልማትና ስራዎች ሁኔታ ለመፈጠር እንደ አባላት ገቢ ዘላቂነት ማሳደግ።
የወረዳው ሴሌም ፎካል ፐርሰን ወይም ተወካይ አቶ ሲሳይ ታደሰ እንደሚከተለው የአቶ አየለ ላሊማን ሀሳብ ያጠራክሩልናል።
የተፈጥሮ ሀብት አጠባበቅ ለምን ያስፈልጋል? እንዴት ያስፈልጋል የሚለውን ነገር ከመመለሳችን በፊት ያ የተፈጥሮ ሀብት አጠቃቀማችን ምን ይመስላል ከመለው ጀምረ ቢያነሳ ደስ ይለኛል። ቀደም ብለው በነበረው ሂደት የተፈጥሮ ሀብት አጠቃቀማችን መልካም አልነበረም። ምክንያቱም አፈሪን የተበቃል ነበረም፣ ውሃን የተበቃል ነበረም፣ ደንን የተበቃል ነበረም። ስለዚህ ያ አተገባበራችን ብዙ ችግሮችን ያመጣው በተለይ የተፋሰስ ልማት ሳይቋቋም ወይም ስልጠና ሳይሰጥ በፊት የነበረው ችግር ብዙ ነው። ከዛም በኋላ ያው የተፋሰስ ስራ ተጀምሯል። የተፋሰስ ስራ ሲጀምር ያው ሁለት ነገር ነው የተጀመረው። አንደኛ ፊዚካል የተፋሰስ ስራ ተጀመረ፣ ሁለተኛ ባዮሎጂካል ተጀመረ። ከዛ የተፋሰስ ስራው በራሱ ያመጣው ለውጥ ነበረ። ያመጣው ለውጥ ትልቅ ለውጥ ነው። ምንድን ነው ያመጣው ለውጥ? ቀድሞ የሚታጠበው አፈር እዛው እንዲቀር ተደረገ። እርከኖች ተሰሩ፣ ቤንች ቴሬሶች ተሰሩ። እነዛ አፈሩን እዛው እንዲጠበቅ አደረገ። ከዛ በኋላ ባዮሎጂካል ስራዎች እዛው ላይ መኖ ተተከለ፣ ደን ተተከለ። እነዛ ነገሮች ደግሞ ምንድን ነው ያደረጉት? ሞር እንዲጠበቅ አደረገ ብቻ ሳይሆን ዘለቄታ እንዲኖረው፣ የተሰራው ስራ ዘለቄታ እንዲኖረው ተደረገ። ከዛ ተፋሰስ ከለማ በኋላ ምንድን ነው ችግሩ? የተፋሰስ አባት ማጣት። ያ የለማው ነገር ልክ ዛሬ ለማ ተብሎ ሪፖርት ይደረግና ከዛ ወደ ኋላ ሲሄድ እንደገና ይፈርሳል፣ እንደገና ይበላሻል። የለማውን እንደገና ሰው የሚጠይቅ ለምን ነካ የሚል ሰው ስለሌለው ገብተው ሰዎች የሚያበላሹበት ሁኔታ ሲኖር የተፋሰስ ልማት ተጠቃሚዎች ህብረት ስራ ማህበር የሚባል መጣ። ያ ደግሞ ምን ሆነ? ለተፋሰሱ አባቶ ነው የሚያስተዳድር። ለምሳሌ እዚህ ያሉ ኮሚቴዎች የደይ ሁለት ተፋሰስ ህብረት ስራ ኮሚቴዎች ናቸው። እዚህ ተፋሰስ ውስጥ የሚሆነው ነገር ጥሩ ነገር ያደረጉትን በማበረታታት መጥፎ ነገር ያደረጉትን ሰዎች ደግሞ በመምከር በመጀመሪያ በመንከር ከዛ ከጥሎ ደግሞ እንቢ ብሎ ክፉ ነገር ካደረጉ ተፋሰሱን የሚያበላሹ ከሆነ በመቅጣትም ጭምር የሚሰሩ ናቸው ማለት ነው።
በማህበረሰብ አቀፍ የተፋሰስ ስራዎች ለግብርና ምርት መቀነስ ምክንያት የሆኑትን ያፈር መሸርሸር ያፈር ለምነት መቀነስና የመሬት መናድ እንዲሁም ለጎርፍ አደጋ ተጋላጭ የሆኑ አካባቢዎችን በመለየት ያፈር ለምነት ችግር ያለባቸውና የተራቆቱ አካባቢዎችን መልሰው እንዲያገግሙና የለምነት ደረጃቸውን በማሻሻል ለምርት ተግባር እንዲውሉ ማድረግ ተችሏል። ምርታማ አካባቢዎችን ደግሞ በከፍተኛ ደረጃ ጥቅም የሚሰጡበትን ስልት በመንደፍ ተግባራዊ ለውጦች እንዲታይባቸው ተደርጓል። የማህበረሰብ አቀፍ የተፋሰስ ልማት ስራ ለምን አስፈለገ? ምንስ ተጨባጭ ለውጥ አመጣ? ስንድል ለጠየቅነው ጥያቄ በደቡብ ክልል የግብርና ባለሙያ የሆኑት አቶ አሰፋ አታሮ እንደሚከተለው ያብራሩልናል።
እቅድ ማዘጋጃ ቅጻቅጾች አሉ። በዛ ቅጻቅጾች መሰረት ከችግር ልየታ እስከ መብት ማስቀመጥና ባዮፊዚካል እና ሶሾ ኢኮኖሚክ ሰርቬይ ጭምር ሰርቬይ መረጃ አሞላል ጭምር ከህብረተሰቡ ጋር ይሞላል። ከተሞላ በኋላ ስትራቴጂክ እቅድ ወይም 5 አመት ማልቲ ይር እቅድ እንላለንኛ የ5 አመት የተፈጥሮ ሀብት ዘላቂ የተፈጥሮ ሀብት ልማት ኢንተግሬትድ ነው የተቀናጀ ማለት የተቀናጀ ተፋሰስ ልማት እቅድ ይዘጋጃል። ያ ፕሮብለም መነሻ ተደርጎ ማለት ነው ህብረተሰቡ በነዚህ ቢለማ ይሻላል ካለ በነዛ መንገድ ቴክኒካል ባለሙያ ቴክኒካል ጋይዳንስ ያደርጋል። ማህበረሰቡ ግን ችግሩን ያፈልቃል እንደገና መፍትሄን ያስቀምጣል። በዛ መሰረት ስትራቴጂክ እቅድ ይወጣል። ከዛ በኋላ የአንድ አመት ብሬክዳውን በሩብ አመት ያወጣን ህብረተሰቡን ያሳተፈን ይህንን ሊማት የምናመጣበት ነው። ያም ፊዚካል ፕሮብለሞችን ማህበራዊ ፕሮብለሞችን ሶሻል ፕሮብለሞችንና ፊዚካል ፓርት ላይ አሁን ተፈጥሮ ሀብት ፊዚካል አፈር ተከላ ከተባለ ወይም ታጠበ ከተባለ ያንን የምንመልሰው በአፈር ነው ጥበቃ ለማስራዎች ነው። ስለዚህ እነዚህን ደግሞ የሚሰራው ማን ነው? ራሱ የሰው ኃይል ነው። ያ ኮሚኒቲ ነው የሚያለመው። ለዛ እውቀት ያስፈልጋል። ቅድም ለዘለቀታ ሰው ማወቅ አለበት። ችግሩን ያውቃል ግን አውቆ የመፍቻ መንገድ ካላወቀ መፍታት አይችልም። የመፍቻውም ባለቤት ራሱ ማህበረሰቡ ነው። እዛው መሬቱም እየተጎዳ ያለው እየተናደ ያለው እየታጠበ ያለው ምርቱ እየቀነሰ ያለው እሱ ነው። ስለዚህ ለማሻሻል መልሶ ማልማት ያስፈልጋል። ያ አስፈላጊነቱን የተፋሰስ ኢንተግሬት ተፋሰስ ልማት ስራዎችን መስራት ነው። ያም ፊዚካል ስራዎችን ባዮሎጂካል ስራዎችን ስነ ህይወታዊ ስራዎችን እንዲሁም ደግሞ መሰረተ ልማት ስራዎችን መሰረተ ልማት ስራዎችን ሲሰሩ ገጠር መንገድ ይፈልጋሉ። ሲፈልጉ እንደገና አፈር የሚከላበት መንገድ መሆን የለበትም። ይሄን ችግር ሳይፈጥር እንዴት አከባቢ ተጽኖ በማይፈጥር መንገድ ማልማት አለበት የሚሉ ነገሮች ሁሉ አቀናጅተን ተወያይተን የምናለማበትና እየቀጠልን ያለበት በደቡብ ክልል ደግሞ ለውጥ እያመጣ ያለ የዚህ ማህበረሰብ መሰረት ያደረገ የተፈጥሮ ሀብት አያያዝ አጠቃቀም አስተዳደር ስራዎች እየመጡ ያሉበት ሁኔታ አለ። ስለዚህ ይሄን ዘለቀታ ደግሞ አሁን በደረስነው ደረጃ ምንድነው ዘላቂ ለማድረግ በማህበራት መደራጀት አለባቸው ተብሎ ከ2012 አከባቢ ነው ከዛ ጀምሮ አዋጅ ወጥቷል በፌደራል ደረጃ። ያ አዋጅ ደግሞ እንዴት ይተገበራል ወደ መሬት እንዴት ይወርዳል ሲባል በህብረት ስራ አደረጃጀት መልክ ነው። ከዚህ በፊት በተፋሰስ ህብረት ስራ ሳይሆን ጋይድላይኑ ያስቀመጠው የማህበረሰቡን የሚወክሉ ሊማትና የቅጥ ኮሚቴዎች ናቸው።
መንግስታዊ መዋቅሩን ጨምሮ ከባለሙያ እስከ አርሶ አደሩ ሁሉም የማህበር አደረጃጀቶች በተፈጥሮ ሀብትና ተፋሰስ ጥበቃ ስራዎች እንዲሳተፉ በማድረግ ትልቁን ድርሻ እንዳበረከተ የሚነገርለት የተፋሰስ ልማት ህብረት ስራ ማህበር አዋጅ 1223 ህዝባር 2012 በስራ ላይ መዋል ከጀመረ ቆየት ብሏል። ለመሆኑ ይህ የተፋሰስ ልማት ህብረት ስራ ማህበር አዋጅ ለደቡብ ብሔር ብሔረሰቦችና ህዝቦችም ሆነ ለሲዳማ ክልሎች ምን አዲስ እድሎችን ይዞ መጣ? ሁሉንም የህብረተሰብ ክፍልስ ያሳትፋል ወይ ብለን ጠይቀናል።
ይህ ማህበረሰብ አዋጅ እንደ አዋጅ ሁሉም እንዲካተት ተደርጎ ነው እንደ አገር ጋይዲንግ የሚቀመጠው። ማህበር ደግሞ መመስረት ፍላጎት ላይ የተመሰረተ ነው። በግዴታ አይደለም የሚመሰረተው ማህበር። አንድ ማህበር አባል መሆን የሚችለው ባለቤቱ በፍላጎት ግን ጥሩ ለሁሉም ነው። አዋጅ ሁሉንም ነው የሚጋብዘው። አባል ከመሆኑ የተነሳ የማይካተቱ ሰዎች ካለ አናውቅም እንጂ በአሁኑ ሰዓት ለምሳሌ በካልም ፕሮጀክት ወንድማችን በኋላ ይናገራል ብዙ ማህበራቶች ተደራጅተዋል፣ እውቅናም አግኝተዋል፣ ሰርቲፋይድ ሆነዋል። በእነዚህ ውስጥ የተካተቱት ማን ናቸው? ወንዶችም አሉ ሴቶችም አሉ። እኩል ተሳታፊ እንደሆነ በኮሚቴ ደረጃ የባለቤትነት ዋናው የማህበራት አደረጃጀቱ ዘለቀታና ባለቤትነት ወንድሜ ቅድም መስሙ ብሏል። ባለቤትነትን ይህ የሚሰራው ስራ የኔ ነው ብሎ ውስጣዊ እንዲያደርጉ ነው። ሌላ ማህበራት አሉ፣ የፋይናንሻል ማህበራት አሉ። ግን በተፈጥሮ ሀብት ላይ የተደራጀ ማህበራት የለም። ተፈጥሮ ሀብት አንድ ፕሮጀክት 5 ዓመት ሰርቶ ለቆ ይወጣል። ሲወጣ ለማን አስረክቦ ይሄዳል? ጠቀሜታው ነገ የሚረከብ አካል አለን ማለት ነው። አንድ ፕሮጀክት ለቆ በሚወጣበት ጊዜ ይሄ ስራ የተሰሩ ስራዎችንም እንደገና ተፈጥሮ ሀብት ቀድም ብለናል፣ ማልማት፣ መጠበቅ፣ መጠቀም ድረስ ነው። አጠቃቀሙ ግልጽ ሆኖ በዚህ በአዋጁ መሰረት ደንብና ውስጥ ደንብ ሎካላይዝ አድርገን አውጥተናል። እንደ ደቡብ ክልል በዛ ደንብና ውስጥ ደንብ መሰረት ነገ ይዞ ይህ ማህበር ይዞ ይሄዳል። ያ አንዱ ጥቅም ነው፣ ዘላቅነቱን ያሰፋል ብለን ነው እምነታችን። ያው የተጀመሩ ስራዎች እውቅና ያገኙ ማህበራቶች ስላሉ ማለት ነው፣ በተለያዩ ፕሮጀክቶች እውቅና ያገኙ ማህበራቶች አሉ። እነዚህ ነገ ይሄ ፕሮጀክት ቢሄድ ባለቤት ሆኖ ይዞ ይሄዳል። ይህ አንዱ ጥቅም ነው። መልሶ ባለቤት ሳንፈጥር አንድ ፕሮጀክት ገብቶ ጥሎ የሚወጣ ከሆነ ምን ይፈጠራል? ቪሸስ ሰርክል ይፈጠራል። እንደገና ወደ መሬት መናድ፣ እንደገና ወደ ኢሮጂን መስፋፋት፣ እንደገና ወደ ደን መመናመን፣ ብዝሃ ህይወት መመናመን ውስጥ ልንገባ እንችላል። ያንን ለመቀልበስ ማህበር ተደራጅቶ ከጅምር ጀምሮ ከፕላን እስከ ኢንፋክት ኢቫሉዌሽን ድረስ ራሱ ከተቆጣጠረና አብሮ ከመራ ነገ ይዞ ይሄዳል። አስረክቦ አንድ ፕሮጀክት ቢወጣ ያ ነገር ቀጣይነት ይኖራል ብለን አምነን ነው እየሰራን ያለ ነው። እና እስካሁን አካታችነቱ ወንድ ሴት ሁሉን እያካተተ ነው። ወጣቶችም አባል መሆን ይችላሉ። አዋጁ ላይ መሬት ያላቸው ወይም መሬትን ተቆናጥሮ እዛ ቦታ እየተጠቀመ ያለ ማንኛውም አባል ሆኖ መጠቀም ይችላል። የተፋሰስ ልማት አባል ይሆናል ይላል። በዛ አይነት ይደራጃል።
የዚህ የአዋጁ አስፈላጊነት ምንድን ነው ቢባል፣ ለምን አዋጁ አስፈለገ ቢባል፣ አንደኛ ቅድም እንደተባለውም ብዙ ስራዎች ነበሩ፣ ተሰርቶ ነበር። ያ ስራ ዘላቂ አልነበረም፣ ፈርሷል፣ ጠፍቷል። ሌላው ደግሞ መሬት መረቆቱም በጣም እየጨመረ መጥቷል። ብዙ ህይወትም የመጥፋት ሁኔታ ነበር። ያን እንግዲህ ለመቅረፍ አርሶ አደሩ በባለቤትነት እና በተጠያቂነት ራሱ ተረክቦ የተሰራውንም ገና ሊሰራ ያለውንም በራሱ ተረክቦ ማስኬድ ስላለበት አዋጁ ይህንን ስልጣን ለማህበረሰቡ ሰጥቷል። ለየትኛው ማህበረሰብ? በዛ በተፋሰሱ ክልል ለሚኖሩ ይዞታ ላላቸው፣ ወደዛም በዛ ተፋሰሱ ውስጥም መሬት በመወፈር ዘማችነት ምናልባት በኮንትራት መልክ ይዞ መሬት የሚያርሱ እርቶች ይኖራሉ እና ወይም በተፈጥሮ ሀብት አጠቃቀም በዛ የሚጋሩ ሰዎች ሊኖሩ ይችላሉ። እንደዛ ሰዎች በህብረት ስራ ማህበሩ ተደራጅቶ የራሳቸውን መተዳደሪያ አቋቁመው የራሳቸውን እቅድ አቋቁመው በራሳቸው ጊዜ እቅድ አቅዶ በራሳቸው ጊዜ ደግሞ ያን እቅድ ተግባራዊ ምንም አይነት ውጫዊ ድጋፍ ሳያስፈልግ ማለት ነው። ምናልባት ውጫዊ ድጋፍ ከአቅማቸው በላይ የሆነ ነገር ሲኖር በራሳቸው ፈንድ የማፈላለግም ስራ እየሰሩ እንደ ተቋም በራሳቸው እንዲሄዱ ለማድረግ ይህ አዋጅ ወጥቶ አሁን በተለይ ጃይዘት ሲልን ይህንን አዋጅ መነሻ አድርጎ በኤስልም ተፋሰሶች በደቡብ በ12 ክልል ኖ በ12 ተፋሰሶች በስልጠና ክልል በሁለት ተፋሰሶች ላይ ይህን ስራ እየሰራ ያለበት ሁኔታ አለ። በሆነት እየሰራ ያለው ነገር የአቅም ግንባታ ስልጠናዎችን እየሰጠ ያለው
የተፈጥሮ ሀብት ጥበቃ ስራዎች ውጤታማነትን በተመለከተ ህብረተሰቡን የማሳመን ስራዎች መሰራታቸው፣ ከአርሶ አደሩ ከአካባቢው አመራርና ከልማት ተቋማት ጋር ቅንጅታዊ አሰራር መዘርጋቱ እንዲሁም የክትትልና የቁጥጥር ስራዎች መጠናከር በመቻላቸው ጥሩ ውጤት ማግኘት ተችሏል ያሉን ደግሞ አቶ ወንደሰን ከበደ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ግብርና ቢሮ የተፈጥሮ ሀብት ጥበቃ ዘርፍ የደን አግሮፎረስተሪ ባለሙያ ናቸው።
በዋናነት ያው እነዚህን ሰክሰስፉል የሆኑ የፓርቲሲፓቶሪ ወተርሼድ ዴቨሎፕመንት ስራዎችን በሚሰራባቸው አካባቢዎች የኮሚኒቲው አንደርስታንዲንግ ያው ይለያያል። እንደምሳሌ እንደኛ ክልል እስከ ፓስቶራል ሳውዞሞ ድረስ ያለበት ሁኔታ ነው ያለው። ሴንትራል ኤሪያዎችም ያለ ከኮሚኒቲውም ደግሞ ያለው ግንዛቤ ያቺ ነገር አለች። መቼም በፊት ይህን ቦታ ላይ እንትን ከተባለ እዚህ ውስጥ ከተካተትን ኢቨን እቺ ጂፒኤስ ስታወጣ ራሱ ታስፈራለች ይፈራሉ። ለምን ከዚ ከግብር ጋር ተያያይዙታል ቤዝ ማፕ በሚሰሩበት ሰዓት ላይ። ግን አሁን ጥሩነቱ ምንድነው? ይሄ የማህበረሰብ ተፋሰስ ኢምፕሊሜንቴሽን በስነ ስርዓት በህግ ማቀፍ መሄድ ከጀመረበት ጊዜ ጀምሮ ግን እነዚህ ኢንፍሉዌንሻል ሰዎች እዛ ውስጥ ኢንቮልቭ ይደረጋሉ። ከዛ ያ አዌርነስ ተከታታይ ወደ ኢምፕሊሜንቴሽን ከመገባቱ በፊት የኮሚኒቲ ዲስከሽን ነው የሚካሄደው። እነሱ ያው እንደኛ በኤክሴላይዘር በጂኤስ ላይ ሰሩ ይችላሉ፣ ግን ያቆታል እያንዳንዱ የጂኤስ የተሰራቸውን ቤዝ ማፓንም ዴቨሎፕ ማፓንም ያንን ኢምፕሊመንት ከማድረግ አንጻር ኦፊሻልስ ኤንድ ኤክስፐርት ላይ። ምክንያቱም አንድ መኪና ጥሩ ባትሪና ጥሩ ኢንጂን ከሆነ ጠዋት ማስነሳት ይችላል፣ ከዛም ቀኑ ሙሉ መስራት ይችላል። እዛ ጋር ያለው እንደዚህ ጎማው ምናምን አምጥላችሁ ሌላ ነገሮች ኮሚኒቲ ነው ብለን بنናስብ። ዋናው ግን እኔ አንደርስታንድ ማድረገው በኤክስፐርታይዝ እና በኦፊሻልስ ደረጃ አለ። ምክንያቱም የቀበሌው አመራር እንበልና ከዛ ቀደም ምንለው የሱን ዘመድ ብቻ በዛ ውስጥ ኢንቮልቭ እንዲያደርጉ ከፈለገ ይሄ ያ አዌርነስ ጋፕ ነው the same shit። ምክንያቱም ፑር ሄድድ ፊሜል ሃውስ ሆልድና እነዚህ አካል ጉዳተኞችን ቅድሚያ መሰጠት እንዳለበት ግንዛቤ ቢኖር ኖሮ ይሄ ሰውዬ ያክስቱ ልጅ ወይ ደሞ የሚስቱን ዘመዶች ያንን አያደርግም። ስለዚህ እነዚህ ነገሮች ደሞ ምንድነው ያው ስልጣናማ እንድትሰጡ እንትን አይደለም። ካየን ደሞ የዚህ የአቅም ግንባታ ስራዎችን ሪሶርስ ይፈልጋሉ። ማክሲመም በእኛ ደረጃ ራሱ አቅም ግንባታ ብንሰጥ ከወረዳ ማክሲመም እንደው ከተገኘ በካልም አንድ ጊዜ ነው ራውንድ ምናደርገው። ከዛ ባሻገር እስከ ኮሚኒቲው ድረስ ግን የአዌርነስ ጋፕ ስላለም ነው።
ሂደቱ አልጋ ባልጋ ባይሆንም ባህላዊ አደረጃጀቶችን በመጠቀም ጥብቅ የቁጥጥር ስርዓት እንዳዳበሩም አቶ ወንደሰን አንስተዋል።
ይሄ ነገር በመውጣቱ አንድ በበጎ ነገር ህግ ሲባል ያው እኛ ጋር የተማካይ ላይ ኦል ኦቨር ኢትዮጵያ ያው በህግ አምላክ ነው የሚለው ሰው እቺ የምትጻፍ ነገርን ሌጋሊቲ እናም ነገር ሲታይ የዚህ የ resource degradation level automatically ቀንሷል። ሳር ለባይሎው አላቸው አሁን ቀደም ያው እንት ያልኩት ከዚ መተረረ እንት አላቸው። እዛው ሲገባ ከብቱ ከገባ የሚቀጣበት ገንዘብ መጠን አለ። ያንን በስነ ስርዓት በራሳቸውም ሎካሊ አክሴፕታብል ወሆነ ካልቸራል ይሆኑ ስትራክቸሮች ሊንክ ያደርጉባቸው ቦታዎች አሉ። ስለዚህ የመንግስት የዚ ያው ባህላዊ ማዋቀርን ለምሳሌ አሁን ከቅጣቱ ባሻገር ለምሳሌ አንድ ሰው ሄዶ ገብቶ እዛ የማህበረሰብ ተፋሰስ ውስጥ ያለ ደን ቆርጦ አውቶ ጣውላ የመቶ ሺህ ብር ጣውላ ቢሸጥ ቅጣቱ ግን እዚህ ጋር ባይሎ ላይ ተቀመጠው ምን በልና 1000 ብር ወይ 2000 ብር ቢሆን ይሰው ያዋጣዋል፣ ወንጀለኛ ቢሆን ያዋጣዋል። ይሄ ነገር ግን እንደሆን እነዚህ ኢንፍሉዌንሻል ሰው አሉ ባህላዊ ማቀር ላይ ያሉ ተፈሪነት እርግማን ጋር አያይዞ ምናም ስለሚደረግ እዛው ስላሉበት ይሄንን ገና አይደለም ለማድረግ ሲያስቡ ራሱ ይፈራል።
በተፋሰስ ልማት ስራ የተሰማሩ ባለሙያዎችን ዕውቀትና ክህሎት በማሳደግ በየደረጃው የሚታዩ ያቅም ክፍተቶችን ለመሙላት የሚያስችሉ ያሰልጣኞች ስልጠናዎችን መስጠት በእጅጉ አስፈላጊ ነው ይላሉ አቶ አሰፋ አታሩ።
አቅም ግንባታን በመናይበት ጊዜ አንደኛ ቴክኒካል አቅም፣ ሁለተኛ የአስተዳደር አቅም፣ ሶስተኛ የማቴሪያል አቅም ያስፈልጋል። አሁን ይሄ ተፋሰስ ልማት ወደ ኮኦፕሬቲቭ በሚመጣበት ጊዜ መጀመሪያ ያላሰብናቸው አሁን የተፈጠሩ አቅምን የሚጠይቁ ነገሮች አሉ። ለምሳሌ መጀመሪያ በተፋሰስ ልማት ጋይድላይን በፊቱ መሰረት ነው ይሄድ ነው። አሁን ግን አዲስ ጋይድላይን ሰሞኑ ጂአይዘድ አውቶኒክ ትላንትከ ወንዴ የወስጅ ያለው አጋጣሚ ለኔ ፕሮጀክት ሪቫይስ ተደርጎ ብዙ ባለሙያዎች ተሳትፈው በፌደራል ደረጃ ጸድቆ መጥቷል። ያ ጋይድላይን እስከ ግራስ ሩት ድረስ መድረስ አለበት። እዚያም ክልል ወይም ፌደራል ያለ ባለሙያ ቁጥር ያው እንደ ጎጆ ቤት ቢናየው ግራፉ ከላይ ጠባብ ታች ሄዶ ሰፊ ነው። የሰው ኃይልም እንደዛ ነው። ተጠቃሙ ደግሞ ታች ግራውንድ ላይ ያለ ሰው ነው። እኛ አሁን ማህበረሰብ ተፋስካልን ግራውንድ ማህበረሰቡ ላይ ማድረስ ዕውቀቱን ማድረስ መቻል ያስፈልጋል። ያንን ቴክኒክ ጋይድላይኑ ምን ይላል? ጋይድላይኑ ላይ ለምሳሌ እኛ የአፈር ካብ ካልን የአፈር ካብ ዲዛይኑ ምንድነው? ቁፋሮ እንዴት ይቆፈራል? ወርክ ኖርሙ ምን ያክል ነው? ተመኑ ማለት ነው። በዛ ምን ያክል ሰው ተሳትፎ ይሰራል የምለው በግልጽ ታች ያለ ሰዎችን የሚደግፈው ለማጣቢያ ሰራተኛ ማውቅ መቻል አለበት እንደገና ካፖ ማውቅ መቻል አለበት።
ውድ አድማጮቻችን የዛሬው እንዴት ተጠናቀቀ? የዛሬው የመወያያ ጥያቄዎቻችን ስለ ተፋሰስ ልማት ስራ አስተቃቀር ተቀሜታ ምን ትረዳላችሁ? ከዚህስ ክፍል ፖድካስትስ በተፋሰስ ልማት ስራ ውስጥ አንኳርና መሰረታዊ ነጥቦች የትኞቹ ናቸው ብላችሁ ታስባላችሁ? የሚሉት ናቸው። በሚቀጥለው ፖድካስታችን ስለ ዩኒየኖች አመሰራረት እንወያያለን። እስከዚያው መልካም ጊዜ።
ይህ ፖድካስት የቀረበላችሁ ከግብርና ሚኒስቴር ጋር በመተባበር በGIZ CLM ፕሮጀክት ነው።